በትናንትናው ዕለት ተከብሮ ያለው የዩናይትድ ስቴትስ የነጻነት ቀን በአንድነት ተሰባስበው ለማክበር 47 ሚሊዮን የሚሆኑ አሜሪካውያን የተለያዩ መጓጓዣዎችን ይጠቀማሉ ሲል የአሜሪካ የተሽከርካሪዎች ማህበር ባለፈው ሳምንት አስታውቆ ነበር። ይሄ አሃዝ ባለፈው ዓመት በተመሳሳይ ወቅት ከነበረው ጋር ሲነጻጸር የ40% ጭማሪ ያሳይቷል። ፕሬዚዳንት ጆ ባይደንም የዘንድሮ የአውሮፓውያን በጋ የተለየ ይሆናል ይላሉ።
We're heading into a very different summer compared to last year.
ካለፈው ዓመት ጋር ሲነጻጸር ዘንድሮ እጅግ ልዩ ወደሆነ በጋ እንሸጋገራለን። ዓመቱ ብራ ይሆናል። ከእግዚአብሔር ጋር የደስታ በጋ ይሆናል።
ባለፈው ዓመት በተመሳሳይ ወቅት አሜሪካውያን የሀገሪቱን የነጻነት ቀን ከማክበር ተገልለውና ተቀዛቅዘው ነበር። ይህ የሆነው ደግሞ ሀገሪቱ ሁለተኛውን የኮቪድ-19 ግርሻ እያስተናገደች ስለነበረ ነው። የብሔራዊ አለርጂክና የተላላፊ በሽታዎች ቁጥጥር ኃላፊ የሆኑት ዶክተር አንቶኒ ፋውቺ በወቅቱ እንዲህ ብለው ነበር።
We have now a very large outbreak. There have been, as you
አሁን ላይ እጅግ ትልቅ የሆነ ወረርሽኝ አለ። የሞቱት መጠን 140 ሺህ ሲሆን በብዙ ሚሊዮኖች የሚቆጠሩት በበሽታው ተይዘዋል። ይሄ አሳሳቢ ዜና ነው።
ምንም እንኳን የፕሬዝዳንት ዶናልድ ትራምፕ አስተዳደር ውጤታማ የሆነ ክትባት ለማሰራት በፍጥነት እየተገኘ ነበረ ቢሆንም የበሽታን መከላከልና መቆጣጠሩን ኃላፊነት ግን ለግዛቶች ተላልፎ በመሰጠቱ የተጣረሰ አመራር ሲስተናገድ ቆይቷል። በአንድ ወቅት 1100 ሰዎች በቫይረሱ ምክንያት ሕይወታቸውን ያጡ የነበረ ሲሆን አሁን ላይ ግን ነገሮች ተቀይረዋል። ዶክተር ታይሰን ቤት
The major change is that we have vaccines, of course.
ትልቁ ለውጥ የክትባቱ መገኘት ነው። የማይዘነጋው ሌላው ጉዳይ ደግሞ አሁን የኮቪድ-19 ህሙማንን እንዴት ማከም እንዳለብን አውቀናል። መጠቀም ያለብንን የምርመራ አይነቶች ተገንዝበናል። አሉታዊ የሆኑ መረጃዎች ያሉባቸውን አንጠቀምም።
በአሁን ሰዓት በሀገሪቱ 3 በፌደራል ፍቃድ የተሰጣቸው ክትባቶች አሉ። በዋይት ሃውስ እና በግዛት አስተዳደሮች ከፍተኛ የሆነ የክትባት ቅስቀሳ ዘመቻ ምክንያትም የሞት ምጣኔው በሰፊው እየቀነሰ ይገኛል። የበሽታ መቆጣጠርና መከላከል ማዕከል ሲዲሲ በአሁኑ ወቅት በዩናይትድ ስቴትስ በአማካይ በዕለት 256 የሚደርሱ ሞቶች እንደሚመዘገቡ አስታውቋል። ዶክተር ዊሊያም ሻፍነር የቫንደርቢልት ዩኒቨርሲቲ የሕክምና ማዕከል ባልደረባ ናቸው።
በአሁኑ ወቅት በሆስፒታሎቻችን ካየኋቸው ውስጥ 90% የሚሆኑት በኮቪድ-19 የተጠቁ ሰዎች ክትባቱን ያልወሰዱ አሊያም አንዴ ብቻ የተከተቡ ናቸው። በሌላ አነጋገር ክትባቱ የተከተቡትን ሰዎች ከበሽታው እየተከላከለላቸው በመሆኑ በጥሩ ሁኔታ ላይ ናቸው።
የባይደን አስተዳደር 326 ሚሊዮን ክትባቶች መስጠቱና 54% የሚሆኑ አሜሪካውያን የመከተባቸውን ስኬት እያከበረ ይገኛል። ፕሬዝዳንቱ እስከትላንትናው ዕለት ድረስ 70% የሚሆኑትን አሜሪካውያን ለማስከተብ ያቀዱ ቢሆንም ነገር ግን አሁንም ድረስ የክትባት ጥርጣሬ በመኖሩ ይሄ ግብ አልተሳካም። የዋይት ሃውስ ቃል አቀባይ ጄን ፓስኪ በዚህ ጉዳይ ላይ እንዲህ ይላሉ።
It's been a great deal more difficult to get young
ከጎልማሶችና ካዛውንቶች ልቅ እድሜያቸው ከ18 እስከ 26 አመት ላይ የሚገኙ ወጣቶችን እንዲከተቡ ማድረግ ከባድ እንደነበር አይተናል።
የጽኑ ህሙማን ሐኪም የሆኑት ዶክተር ታይሰን ቤት ያልተከተቡ ሰዎች እጅግ አደገኛ ለሆነና ራስን ለቀየረ ቫይረስ ለተከተቡትን ጭምር በማጋባት አደጋ ይጋርጣሉ ይላሉ።
Could there be another variant down there?
ቫይረሱን ማለፍ የሚችልና ራሱን የቀየረ አዲስ ቫይረስ ዝርያ ሊመጣ ይችላልን? ብለን ከጠየቅን መልሱ አዎ፣ ይሄ በትክክል ሊሆን ይችላል የሚል ነው።
ዴልታ የተሰኘው የኮቪድ-19 አይነት በአንዳንድ የዓለም ሀገራት የሞት መጠኑን በመጨመር ድጋሚ የእንቅስቃሴ ገደብ እንዲጣል እያስደረገ ይገኛል። በዩናይትድ ስቴትስም ከሩብ በላይ የሚሆኑ ኬዞች በዚሁ ምክንያት የተመዘገቡ መሆናቸውን የበሽታዎች መከላከልና መቆጣጠር ተቋም ሲዲሲ አስታውቋል። ዶክተር ማርጋሬት ሃሪስ የዓለም የጤና ተቋም ቃል አቀባይ ናቸው። በዓለም ላይ ፍትሐዊ የሆነ የክትባት ስርጭት እንዲኖር ጥሪ እያደረግን ነው ይላሉ።
We've got other countries and most of them are lower middle income countries.
በዓለም ላይ ያለው የክትባት ክፍፍል ኢፍትሃዊ ነው። አንዳንድ ሀገራት በፍጥነት በመገስገስ 50% የሚሆነውን ማህበረሰባቸውን መከተብ ችለዋል። ነገር ግን አብዛኞቹ መካከለኛና ደሃ ሀገራት 100% የሚሆነውን ህዝባቸውን ብቻ ያስከተቡት። ስለዚህ ብዙ ክትባት ካላችሁ አሁኑኑ አጋራቸው ይያልን ለሀገራት ድምጻችንን ከፍ እያደረግንና አታሟችንን እየመጣን ጥሪ ያቀረብን ነው።
የጤና ባለሙያዎች በቀጣይ አመት ወረርሽኙን ለመቆጣጠርና በተለመደው መልኩ የነጻነት ቀን ለማክበር ዓለም አቀፍ የሆነና የተቀናጀ ጥረት ያስፈልጋል ይላሉ። ለጂሰስ ኦኒ ዘገባ ኤደን ገረመው ከዋሽንግተን ዲሲ።